Hallelujah. Jesus and Thomas, I'll tell her what I'm here now. I love what I'm saying now. Yeah, can if it's your I'll tell her what I'm saying. Me said I'll tell her love in your all. Yeah, but come on, let's go.
ዮሐንስ ወንጌል ምዕራፍ 6 ቁጥር 66 ጀምሮ እስከ ቁጥር 71 ድረስ ያለውን በማንበብ እንጀምራለን። ዛሬ ይሄን ክፍል ያነሳነው የዮሐንስ ወንጌል ምዕራፍ 6ን ለማጠቃለል አንዳንድ የማጠቃለያ ሐሳቦችን መስጠት እንዳለብን በጣም ስለተሰማኝ ነው። ምክንያቱም ምዕራፍ 6 በጣም ለዘመናችን ጠቃሚ የሆነ ምዕራፍ ስለሆነ ትንሽ ከአፕሊኬሽን ጋር ከተዛምዶ ጋር ደግሞ አንዳንድ ማጠቃለያ ሐሳቦችን ለማንሳት ነው እንጂ አብዛኞቹ ነገሮች አይተናቸዋል። ቁጥር 66 እስከ 71 ድረስ ያለውን አነባለሁ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ተወዳላችሁን አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምነናል አውቀንማል ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ፣ ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ይላል። ምዕራፍ 6 ላይ ሁላችን እንደምናስታውሰው የእምነት ምዕራፍ ነው። እንግዲህ አንድ ነገር ልብ ማለት ያለብን ነገር ዮሐንስ ወንጌል ምዕራፍ 6 እና 7 ከዛ በኋላም ያሉት ምዕራፎች በተለይ ደግሞ ጌታችን ኢየሱስ ክርስቶስ ሰባቱ የኢየሱስ የእኔ ነኝ ስቴትመንትስ ዘ አይ አም ስቴትመንትስ የሚባሉ ሰባቱ የእኔንታዎች የእኔንታ እኔ ነኝ የሚሉ መገለጦች ያሉባቸው ምዕራፎች ናቸው። ምዕራፍ 6 ላይ ነው የሚጀምረው። ምዕራፍ 6 ቁጥር 35 የመጀመሪያውን እኔ ነኝ ነው የምናገኘው። የህይወት እንጀራ እኔ ነኝ ማለት ነው። እና ምንድነው ፓተርናቸው? ከዚህ በኋላ ያሉት ምዕራፎች ጌታችን የኢየሱስ ክርስቶስ መገለጥ ይኖራል። እኔ ነኝ፣ እኔ እንደዚህ ነኝ። ከዚያ በኋላ ደግሞ ሰዎች የሰጧቸው ምላሾች ነው የዮሐንስ ወንጌል ትኩረት እና የመጽሐፉ ጸሐፊም ትኩረት። ለኢየሱስ ክርስቶስ መገለጥ የተለያዩ ሰዎች የሰጧቸውን ምላሾች ነው የሚነግረን። ለምሳሌ ምዕራፍ 6 ቁጥር 35 ላይ በዚህ አሁንኛ ያዝነው ምዕራፍ እኔ የህይወት እንጀራ ነኝ ነው። ምዕራፍ 8 ላይ ስንሄድ ምዕራፍ 8 ቁጥር 12 ላይ እኔ የህይወት ብርሃን ነኝ ነው። ለብርሃንነቱ መገለጥ ነው ለዚያ ሰዎች የሰጡት ምላሽ አለ። ሶስተኛውን ለማግኘት ለምትፈልጉም ሶስተኛው እኔ ነኝ ምዕራፍ 10 ቁጥር 9 ላይ ያለው ነው። በሩ እኔ ነኝ ያለው ኢየሱስ አይ አም ዘ ጌት ያለው ነው። ከዛ ደግሞ አራተኛው ምዕራፍ 10 ቁጥር 11 ላይ ያለው መገለጥ ነው። መልካሙ እረኛ እኔ ነኝ ያለው ነው። ዘን የእረኝነቱ ምላሽ ደግሞ አለ። ከዛ ምዕራፍ 11 ላይ አላዛርን ከሞት ካስነሳው በኋላ የምንመጣባቸው ክፍሎች ማለት ነው። ምዕራፍ 11 ቁጥር 25 ላይ ደግሞ ትንሣኤና ሕይወት ደግሞ እኔ ነኝ ብሏል። ይሄም የኢየሱስ ክርስቶስ ሌላ መገለጥ ነው። ከዛ ስድስተኛው ምዕራፍ 14 ቁጥር 6 ላይ ያለው ነው። መንገድና እውነት ሕይወትም እኔ ነኝ ያለው ማለት ነው። ከዛ የመጨረሻው ደግሞ እውነተኛ የወይን ግንድ እኔ ነኝ ምዕራፍ 15 ቁጥር 1 ላይ ያለው ማለት ነው። የሕይወት እንጀራ፣ የሕይወት ብርሃን፣ በሩ፣ መልካም እረኛ፣ ትንሣኤና ሕይወት፣ መንገድና እውነት ሕይወት፣ እውነተኛ የወይን ግንድ እኔ ነኝ ነው። ከነኚህ ሰባቱ መገለጦች ሰባቱ የኢየሱስ ክርስቶስ የኔ ነኝ የኔንታ መገለጦች መካከል አንዱ እኔ የሕይወት እንጀራ ነኝ የሚለው መገለጥ ነው። ምዕራፍ 6 ላይ ይሄ በተአምራት የታጀበ እኔ ነኝ ነው። መጀመሪያ ራሱን ገልጦ በምድረ በዳ ሕዝብን አብልቶ አትረፍርፎ በተደጋጋሚ እንዳየ ነው ምዕራፍ 6 ላይ ዘን የዚያ ሁሉ በምድረ በዳ የዚያ ሁሉ ሺህ ሕዝብ እንጀራ መመገብ ዋና መገለጥ እኔ ደግሞ አሁን የሕይወት እንጀራ ነኝ አለ። ስለዚህ ኢየሱስ በምዕራፍ 6 ላይ እንጀራውን ራሱ አረገው and ደግሞ የበላው ሰው ደግሞ ብሉኝ ብሎ ጋብዟል። የበላው ሰው ደግሞ የሚያገኘውን ታምራት ደግሞ የዘላለም አረገው እና እኔ የህይወት እንጀራ እኔ ነኝ። ይሄ የገብሱ እንጀራ ሳይሆን የህይወት እንጀራ እኔ ነኝ። እንደም በተደጋጋሚ እንዳየነው እኔን ደግሞ ብሉኝ የበላኝ የጠጣኝ እንዳለው ጌታ ኢየሱስ ለን ምን ያገኛል ያለ እንደሆነ የዘላለም ህይወት እና አይሞትም ለዘላለም እና ስጋው እንኳን ሲሞት በትንሳኤ ቀን አስነሳዋለሁ። ይሄንን እንጀራ የበላ በትንሳኤ ቀን አስነሳዋለሁ። ይሄ ነው ትምርቱ። የህይወት እንጀራ እኔ ነኝ። እኔን የሚበላኝ ደግሞ የዘላለም ህይወት አለው። ቢሞትም እንኳን ደግሞ አስነሳዋለሁ። እና በምድረ በዳ ሙሴ የሰጠውን አባቶቻቸው የበሉትን መና የበሉ ሁሉ ሞተዋል። ይሄንን እንጀራ የሚበላ ግን ለዘላለም ይኖራል። እና የዘላለም ህይወት ተስፋ ኢየሱስ እንጀራውን ራሱ አረጋው ተስፋውንም የዘላለም አረጋው። አሁን እንግዲህ ምዕራፍ 6 ዋና ትኩረቱ ያየነው ይሄ ነው። ለዚህ መገለጥ ሰዎች የሰጡት የእምነት ምላሽ ነው። የእምነት ምዕራፍ ነው እና ወሳኝ ምዕራፍ ስለሆነ ነው ትንሽ መጨረሻ ላይ ትንሽ ከአፕሊኬሽን አንጻር እንደገና ላነሳው ያሰብኩት። ምክንያቱም የመጨረሻዎች እንኳን ያነበብናቸውን ቁጥሮች ያየን እንደሆነ ፈታሽ ናቸው በራሳቸው። ማጠቃለያ የዮሐንስ ወንጌል ምዕራፍ 6ን አጠቃላይ እንደው ሳመሪ እናንሳ ከተባለ ቀድም ያነበብናቸው ቁጥር 66 እስከ 71 ጥሩ ማጠቃለያዎች ናቸው። ሁሉ ብዙ አማኝ አለ ያው እንደምናቀው በመድራችንም ብዙ አማኝ አለ። በእግዚአብሔር መኖር የሚያምን ሰው ቁጥር በጣም ብዙ ነው በአለም ላይ። በእግዚአብሔር መኖር የማያምኑ ሰዎች እንዳሉ እንደተጠበቀ ሆኖ ማለት ነው። ግን በአለም ላይ በተለይ ደግሞ በመድራችን በአፍሪካም በአጠቃላይ በእግዚአብሔር መኖር ሰው ሁሉ ያምናል። ስለ እግዚአብሔር የተወሰነ እምነት አለን እና ዋናው ጥያቄ ግን እምነታችን ምን አይነት ነው ነው። የምዕራፍ 6 ማመናችን ጥሩ ነው፣ ግን ምን አይነት እምነት ነው እምነታችን ነው። የተለያየ እምነት አለ ወይ ካልን አዎ የተለያየ አይነት እምነት አለ። እና የትኛው አይነት የእምነት አይነት ነው እምነታችን ነው? በዚያው አያይዘን መጠየቅ ያለብን ጥያቄ ምን አይነቱ እምነት ነው? ለዘላለም የጸና እምነት፣ ለዘላለም የሚቆመው እምነት፣ ለዘላለም እግዚአብሔርን የሚያስከብረው እምነት ምን አይነት ነው ነው። በዚህ ዘመንም በጣም ስለ እምነት ብዙ ይነገራል። በጣም ብዙ አማኝ አለ። እምነት እንዲያውም በራሷ ትልቅ ሆና ኦልሞስት እንደ አምላክ የሚነገርባቸው ኮንቴክስቶች ሁሉ አሉ። እና ማመናችን ጥሩ ነው፣ እምነትም ጥሩ ነው። ግን ምን አይነት እምነት ነው ለዘላለም የሚቆመው? የዘላለምን ህይወት የሚወርሰው በእግዚአብሔር ፊት ለዘላለም ጸንቶ የሚቆመው ምን አይነት ነው ያለን እንደሆነ እንግዲህ ዮሐንስ ወንጌል ምዕራፍ 3 አትሊስት 3 አይነት ሲፈተሽ፣ የሰዎች እምነት ሲፈተሽ ቢያንስ 3 አይነት የእምነት አይነቶችን እናያለን ምዕራፍ 6 ላይ ብዬ ነው የማስበው። ነው የእምነት ምክንያቶች ማለት ነው 3 አይነት። ከማን ጀምሮ ያለን እንደሆነ በመጀመሪያ ደረጃ ከኋላ ወደፊት ለመምጣት ያህል ከኋላ ለምሳሌ ምዕራፍ 6 ቁጥር 66 እስከ 71 ላይ 3 አይነት ሰዎች ይታያሉ። እታች ቁጥር 71 ላይ የአስቆሮቱ ይሁዳ አለ። አጌታችን ኢየሱስ አመጨረሻ ላይ እኔ እናንተ 12ታችሁን መርጫችኋለሁ፣ ከእናንተ መካከል ግን ያንዱ እምነት ይሄን ይመስላል አለ። ከመካከላችሁ አንዱ እሱ ዲያብሎስ ነው አለ። እሱ ዲያብሎስ ነው ብሎ መለሰላቸው ይላል። ስለ ማን ተናገረ ቢባል አስቆሮቱ ይሁዳ። ስለዚህ አንዱ ፕሌየር በዮሐንስ ወንጌል ምዕራፍ 6 ላይ የምናገኘው አንዱ ሰው ልንክደውም የማንችለው ልናልፈውም የማንችለው ልንዘለውም የማንችለው ጌታችንም ኢየሱስ ያነሳው እና ሳናየው ማለፍ የሌለብን ሰው አንዱ የተነሳው ከእምነት ጋር ተያይዞ የአስቆሮቱ ይሁዳ ነው። ከዛ ወደ ላይ ስንመጣ ደግሞ ቁጥር 66 ላይ ደግሞ ደቀ መዛሙርቱ የተባሉ ደግሞ አሉ። ደቀ መዛሙርቱ እንግዲህ ደቀ መዛሙርቱ ያለው 12ቱን ሳይሆን ከ12ቱ በሰፋ መልክ የነበረው ኢየሱስን ይከተሉ የነበሩ ተከታዮች ማለት ነው። ሁላችን እንደምናቀው ጌታችን ኢየሱስ 12 ክሎዝ የሆኑ ደቀ መዛሙርት ነበሩት። ከነሱ ግን ተጨማሪ ደግሞ ከዚያ ሰርክል ማዶ ደግሞ ያሉ በዙሪያ በጣም ብዙ ተከታዮች ነበሩ። የነሱን እምነት ደግሞ ይፈትሻል። ስለዚህ ደቀ መዛሙርቱ የተባሉ አሉ። እነኚህ ወደ ኋላ ተመለሱ የተባሉት ናቸው። And then ደግሞ ከዛ በኋላ ወደ ታች ወረድ ብለን በምንመለከትበት ጊዜ 12ቱ አሉ። ስለዚህ ባጭር ቃል የአስቆሮቱ ይሁዳ አይነት እምነት አለ፣ አማኝ ነው ይሄ ሰው። የደቀ መዛሙርቱ አይነት እምነት አለ፣ ጥንትም አሁንም ማለት ነው። ከዛ ደግሞ የ12ቱ አይነት እምነት አለ። ምንድን ነው መልእክቱ? ዮሐንስ ወንጌል ምዕራፍ 6 ያለን እንደሆነ በእግዚአብሔር ፊት ጸንቶ ለዘላለም የሚቆመው እምነት እንዲህ ነው ብሎ ማሳየት ነው አላማው። ስለዚህ ጥቂት እንፈትሻቸው የትኛው እንደሆነን እንድናውቅ ማለት ነው። ማመናችን ጥሩ ነው፣ ግን እምነታችን ምን ይመስላል? ለምንድን ነው የምንከተለው? ስንፈተሽ የመከተላችን ምክንያት የማመናችን ምክንያት በተክርስቲያን የመምጣታችን ምክንያት እግዚአብሔርን የማገልገላችን ምክንያት ምንድን ነው? እሱን ማወቅ በጣም ይጠቅማል። ምክንያቱም ምክንያትና ጽናት በጣም የተገናኙ ናቸው። የማመን ምክንያትና የእምነት ጥንካሬ የእምነት ጽናት በጣም የተያያዙ ናቸው። እና ጽናት በምክንያት ላይ የተመሰረተ ነው። የተሳሳተ ምክንያት ለማመን የተሳሳተ ምክንያት ያላቸው ሰዎች አይጸኑም። ትክክለኛው ምክንያት ያላቸው ሰዎች ደግሞ በእግዚአብሔር ጸጋ ይጸናሉ። መጀመሪያው እምነት ሲፈተሽ የአስቆሮቱ ይሁዳ ነው። በእምነት ኮንቴክስት ነው ጌታ ኢየሱስ ያነሳው። እኔ እናንተ 12ቶቻችሁን መርጫችኋለሁ፣ ግን ከመካከላችሁ አንዱ ዲያብሎስ ነው ሲል እንትና ሊትራሊ ይሁዳ አስቆሮቱ ዲያብሎስ ሆኗል ሳይሆን ሰይጣን ገባበት ነው የሚለው መጽሐፍ ቅዱስም። ምን ማለቱ ነው ያለን እንደሆነ ይሁዳ እምነት ስራ የሌለው እምነት ነው። ያዕቆብ ምዕራፍ 2 ላይ ቁጥር 19 አካባቢ ለምሳሌ እግዚአብሔር አንድ እንደሆነ ታምናለህ ወይ ይላል ያዕቆብ ስለሚሰራ እምነት ሲናገር። እግዚአብሔር አንድ እንደሆነ ታምናለህ ወይ? መልካም አርግሃል፣ ደግ አርግሃል፣ ግን የሀብት ነው። አጋንንትም እንዲህ ያምናሉ። እግዚአብሔር አንድ እንደሆነ ያምናሉ። አንድ አምላክ እንዳለ ያውቃሉ። ማወቅ ብቻ ሳይሆን ይንቀጠቀጡማል። ጌታችን ኢየሱስ በተገለጠ ጊዜ ዲያብሎስ ይንቀጠቀጥ እንደነበረው ማለት ነው። የሕያው እግዚአብሔር ልጅ እያለ ይናገር እንደነበረው ማለት ነው። ከርቀት ገና ያውቀው ነበር። ብዙ ተአምራትን እያረገ ሰዎች የማርያምና የዮሴፍ ልጅ ነው እያሉ ሲያሾፉበትና ሲቀልዱበት፣ በጣም ብዙ ትምህርቶችን እያስተማረ ይሄ የምናውቀው ሰው አይደለም እንዴ እያሉ ሰዎች ከእውቀት ወደኋላ በቀሩበት ኮንቴክስት ጌታ ኢየሱስን ገና ከርቀት ጠንቅቆ ያወቀው እንዲሁም ዲያብሎስ ነው። የሕያው እግዚአብሔር ልጅ ገና ጊዜው ሳይደርስ ልታጠፋን መጣ ሆይ እስከሚል ድረስ ማለት ነው። እንደዚህ አይነት እምነት አለ። ግን ይሄ የዲያብሎስ እምነት ነው። ምን ማለት ነው? ያምናል፣ ይንቀጠቀጣል፣ ግን አይታዘዝም፣ ለእግዚአብሔር አይኖርም። የዲያብሎስ እኮ ዋና መለያው ይሄ ነው፣ ዲስኦቢዲየንስ ነው። ስለዚህ እምነት አለው፣ ያውቃል፣ ያምናል። ኦፍኮርስ የእግዚአብሔር መልአክ ነበረ፣ ግን የተጣለበት ምክንያት በዲስኦቢዲየንስ ነው። ስለዚህ እንደዚህ አይነት እምነት ምን አይነት እምነት ነው ያለን እንደሆነ የእምነት መልክ አለው። አሁን የአስቆሮቱ ይሁዳን የወሰድነው እንደሆነ የእምነት መልክ አለው። ከደቀ መዛሙርቱ መካከል አንዱ ነው፣ ይከተላል፣ ከኢየሱስ ጋር በቤት ውስጥ አብረው ኖረዋል። ሲሄዱ ይሄዳል፣ ሲመጡ ይመጣል፣ ሲጸልዩ ይጸልያል፣ ሲዘምሩ ይዘምራል፣ አብሮ ነው ያለው። እንዲሁም አንዳንድ ጊዜ ከሌሎቹ ደቀ መዛሙርት ይልቅ በጣም መንፈሳዊ ሁሉ ለመምሰል የሚሞክርባቸው ጊዜያት አሉ። አንዳንዶቻችሁ እንደምታውቁት በጣም መልካም የተደረገላት ሴት መታ ሽቱ በኢየሱስ እግር ላይ ባፈሰሰች ጊዜ በጣም የተጸጸተውና ይሄ ቢሸጥ እኮ ብዙ ድሆችን ይመገብ ነበር፣ ለድሆች መሰጠት የለበትም ወይ እስከሚል ድረስ በጣም የእምነት የሃይማኖት አስተሳሰብ ያለው ይመስላል። ግን ወዲያው ወንጌላውያን እንደሚያጋልጡት እዚያው ላይ ወንጌል ጸሐፊዎች ይሄ ለድሆች አስቦ ሳይሆን በመታዘዝ መልኩ ሳይሆን ተግባሩ በመታዘዝ መልኩ ሳይሆን ለድሆች አስቦ ሳይሆን ግን ይሰበሰብ ከነበረ ገንዘብ ያዥ እሱ ስለነበረ ይወስድ ስለነበረ ነው። ካን ኢማጂን ከኢየሱስ ጋር አብሮ ይኖራል፣ ግን እዛ ውስጥ የነበረውን ገንዘብ ይዘርፋል። መጨረሻም ላይ አሳልፎ እንዲሰጥ ያደረገው እሱ ነው። ያ ዲያብሎስ ነው አለው ጌታ ኢየሱስ። የማይታዘዘው በስራ የማይተገበረው ያልተለወጠው እየተከተለ የማይከተለው ማለት ነው። እየተከተለ የማይጸናው ማለት ነው። የተለወጠ ህይወት የሌለው አይነት እምነት አለ። የመከተሉ ምክንያት እንዲሁ ጊዜያዊ ጥቅም ነው እንጂ የመከተሉ ምክንያት እግዚአብሔርን የማክበር ልብ አልነበረም። ይህ ሰው ምን ሆነ ያለን እንደሆነ አሳልፎ ይሰጠኛል አለ ጌታ ኢየሱስ። አሳልፎ ሰጠው። ምን ማለት ነው? የተሳሳተ መሰረት ላይ የተመሰረተ እምነት ስለሆነ አልጸናም። የገንዘብ ፍቅር ላይ የተመሰረተ ስለነበረ አልጸናም። መጨረሻ ላይ በትንሽ ገንዘብ ነው ጌታውን አሳልፎ የሰጠው። በስራ ያልተረጋገጠ፣ በመታዘዝ ያልተረጋገጠ እንዲሁ ዝም ብሎ ሰርፌስ የሆነ እምነት አለ። አንዱ ይሄ ነው ማጠቃለያው። ሁለተኛዎቹ አይተናቸዋል ከዚህ በፊትም፣ በዝርዝር አልሄድም፣ ግን ከዘመናችን ጋር ትንሽ ለማገናዘብ ያህል ደቀ መዛሙርቱ የተባሉት ናቸው። ቁጥር 66 ደቀ መዛሙርቱ ትንሽ ከህዝቡ ይሻላሉ። በጣም ታምራት ለማየት እና ለእንትን ብቻ ይከተል ከነበረው ይሻላል፣ ክሎዘር ናቸው። ግን የእነርሱ እምነት ደግሞ እሱም የማይጸናው እምነት ነው። ምክንያቱም የማይጸናው ያልንበት ምክንያት ይሄ በጣም ኃይለኛ ቃል ነው። ባይ ዘ ወይ ቁጥር 66 ደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ ነው የሚለው፣ አልጸኑም። በሌላ አገላለጽ ዮሐንስም እንደገና ደግሞ እንደሚነግረን ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ደቀ መዛሙርት ናቸው በት ወደ ኋላ ተመለሱ፣ ከእርሱ ጋር ወደፊት አልሄዱም። ስለዚህ ደቀ መዛሙርት ሆኖ ወደፊት ያልሄደ ማለት ነው። ደቀ መዛሙርት ሆኖ ደቀ መዝሙር ሆኖ ያልጸና ማለት ነው። እና ያልጸና ደቀ መዝሙርነት አለ? አያ ይሄው ደቀ መዛሙርት ነበሩ፣ ተከታዮች ነበሩ፣ ግን አልጸኑም። አብረው አልቀጠሉም እስከ መጨረሻ ድረስ። ያልጸና እምነት ነው። ይሄ በህዝቡም ላይ ያየነው እምነት ነው። እንጀራውን በሉ፣ እንጀራው እኔ ነኝ ሲል ተመለሱ። This is what happened. ኢየሱስ ክርስቶስ የሚሰጠውን እሱን እንደ ህይወት፣ እሱን እንደ እንጀራ፣ እሱን እንደ ውሃ፣ እሱን እንደ የዘላለም መርኪያ መንገድ አርገው ሳይሆን የተቀበሉት ስለ እግዚአብሔር ሥራ፣ ስለሚሰራው ተአምር፣ በመካከል ስለሰጠው እንጀራ የተከተሉ ናቸው። እነኚህ ደቀ መዛሙርት እና ህዝቡ ለጊዜያዊ ጥቅም ብቻ የተከተሉ ናቸው። እሱ አይጸናም ነው። ኢንፋክት ዮሐንስ ወንጌል ምዕራፍ 6ን ለመድገም አንዱ በልቤ ውስጥ ሸክም የፈጠረው ነገር ይሄ ነው። ምክንያቱም በጣም ብዙ አይነት አማኞች አለን። ደግሞ የምናምንባቸው አብያተ ክርስቲያናትና የምናምንበት ምድር ላይ ብዙ የእግዚአብሔር ስራዎች ይገለጣሉ። ይሄ እግዚአብሔርን እንድናመሰግን የሚያደርግ ነገር ነው። በብዙ የሰዎች የክርስቲያኖች ልብ ውስጥ እግዚአብሔር ሲሰራ የማየት ጥማት አለ። ይሄ በጣም ጥሩ ጥማት ነው። ባይዘው በጣም ጥሩ ጥማት ነው። ጌታችን ኢየሱስ እንደተናገረ ሰንበትን አስታኮ የተናገረው ቢሆንም አባቴ እስከ ዛሬ ድረስ ይሰራል እኔም እሰራለሁ ብሎ የምናመልከው አምላክ የሚሰራ አምላክ ነው። በሰዎች ህይወት ውስጥ ጣልቃ እየገባ ይሰራል። እንዲያውም በብሉይ ኪዳን ከሌሎች የአሕዛብ አማልክት ጋር ሲያነጻጽሩት የአሕዛብ አማልክት አይሰሩም ነው ባጭሩ። አይን አላቸው አያዩም፣ እግር አላቸው አይሄዱም። ዝም ብሎ ምስል ነው እንጂ በምስል የተጠፈጠፈ ነው እንጂ አይሰሩም። እና ያህዌ የእስራኤል አምላክ በብሉይ ኪዳን ዩኒክ ያደረገው ነገር ምንድን ነው? የእስራኤል አምላክ ተአምራት የሚያደርግ አምላክ የሚሰራ አምላክ ነው። አይን አለው ያያል፣ ጆሮ አለው ይሰማል፣ እግር አለው ይሄዳል። ሩህሩህ አምላክ ነው፣ የሚሰራ አምላክ ነው። እና ብሉይ ኪዳንን በምንመለከትበት ጊዜ የእግዚአብሔር ስራ መጽሐፍ ነው። ሪሊ ያየነው እንደሆነ እኮ ኢትስ አ ቡክ ኦን ዘ አክትስ ኦፍ ጋድ፣ የእግዚአብሔር ስራ መጽሐፍ ነው። ሲጀምርም በእግዚአብሔር ስራ ነው የሚጀምረው። እግዚአብሔር እየሰራ ነው የምናገኘው። የመጀመሪያውን የመጽሐፍ ቅዱስ ክፍል ስንከፍት ገና ምዕራፍ አንድ ላይ ስንደርስ ምዕራፍ አንድ ቁጥር አንድ ላይ ስንደርስ እየሰራ ያለ አምላክ አይታያችሁ? በመጀመሪያ እግዚአብሔር ሰማይንና ምድርን ይሰራ ነበር ነው። ፈጠረ፣ ሰራ። ከዛ በኋላ ዝርዝሩ አለልን። እግዚአብሔር ሰራ 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 ሰራ፣ እንዲያውም መጨረሻ ላይ ስድስት ቀን ሰራ፣ በሰባተኛው ቀን ደግሞ አረፈ ይላል። እና ገና መጽሐፍ ቅዱስን ስንከፍት እግዚአብሔር በስራ ላይ ሆኖ ነው የምናገኘው። በእስራኤል ታሪክ ውስጥ የሆነው እሱ ነው። እግዚአብሔር ከእስራኤል ጋር ቃል ኪዳን ከገባ በኋላ በቃል ኪዳን ውስጥ እግዚአብሔር አክቲቭሊ ይሰራ ነበር። እንደ ሌሎች አሕዛብ ሳይሆን አምላኳ በመካከሏ ሆኖ ይሰራ ነበር እስራኤል። እና በባርነት ቀንበር ውስጥ በነበሩበት ጊዜ ሁላችን እንደምናስታውሰው ሄዶ የባርነትን ቀንበር ሰብሮ በግብፅ በድንቆችና በተአምራት ተገልጦ የግብፅን ጠንቋዮች ድንቆችና ተአምራትን የሚውጥ ድንቆችና ተአምራት አድርጎ እግዚአብሔር ህዝቡን ነፃ አወጣቸው። ባህሩን ከፈለው ምናየው ብሉይ ኪዳን ባህሩን ሲከፍለው እግዚአብሔር በህዝቡ መካከል ሲሰራ፣ በምድረ በዳ ሲመራቸው፣ ሲገለጥ ሲናገራቸው፣ የሚበሉትን መና ሲሰጣቸው እግዚአብሔር ይሰራል። በነቢያት ህይወት የምናየው እሱ ነው። በነገስታት ህይወት ውስጥ የምናየው እሱ ነው። አዲስ ኪዳንም ስንመጣ የምናየው እሱ ነው። እግዚአብሔር ጣልቃ የሚገባ አምላክ፣ የሚሰራ አምላክ እናመልካል። ሐዋርያት ስራ ላይ ስንሄድ ሐዋርያት ስራ እንዲሁም ስሙ ራሱ ሐዋርያት ስራ ነው። ኢትስ አ ቡክ ኦፍ አክትስ። እናም አባቶች ያወጡለት ነው መጽሐፉ ስሙ ግን አይ ቲንክ ትክክለኛ ነው። ስራው እርግጥ በሐዋርያት በኩል እየሰራ የነበረው መንፈስ ቅዱስ ነው፣ ግን ስራ ነው የምናየው። አክሽን ነው። እግዚአብሔር በመካከላቸው ጣልቃ ገብቶ ሲሰራ፣ ሽባውን ሲተረትረው፣ እውሩን ሲያበራው፣ ድንቆች ተአምራት ሲሆን፣ ሙታን ሲነሱ፣ እግዚአብሔር ሕያው አምላክ ስለሆነ ጣልቃ ገብቶ ይሰራል። ይሄ ምንም ወደዚህ ወደዚያ የማንልበት ዶክትሪን ነው። እና ይሄ ጥማታችን በጣም ጥሩ ነው። እግዚአብሔር ሲሰራ የማየት ናፍቆት በጣም ጥሩ ነው። በጣም ጥሩ ነው። እግዚአብሔር በቃ ሲሰራ ማየት ፈልጋለሁ የሚሉ ሰዎች አሉ። ልክ ነው። ታምራት ሲያረግ፣ ስንታመም እግዚአብሔር ይፈውሳል። ስንጸልይ፣ ስንወድቅ ያነሳል እግዚአብሔር። ስንራብ ያበላል እግዚአብሔር። ይመራል እግዚአብሔር። ይሰራል እግዚአብሔር። እና ጥሩ ነው፣ ደግሞ ልክ ነው። መጽሐፍ ቅዱሳዊ ነው። የሚሰራ አምላክ ነው የምናመልከው። ግን በእግዚአብሔር ስራ ላይ ብቻ ተመስርቶ የቆመ እምነት ግን እግዚአብሔር የሚወደው እምነትም አይደለም። በዘላቂነት ጸንቶ ሊቆምም አይችልም። ምዕራፍ 6 ይሄን አይደለም ወይ የሚያሳየን? ምዕራፍ 6 እግዚአብሔር ሰራ፣ በጣም ሰራ። በጣም እግዚአብሔር በመካከላቸው ተገልጦ በኢየሱስ ክርስቶስ አማካኝነት ሰራ። በምድረ በዳ መገባቸው፣ እንዲያውም ያልተመዘገቡ ብዙ ተአምራት አሉ እዚያ ውስጥ። ብዙ ድንቆችና ታምራትን ስለአረገ ነው ከየሰፈሩ የፈለሱት። ብዙ ድንቆችና ታምራት አርጓል ያልተመዘገቡ የተመዘገበውን እንኳን እንቁጠረው ቢባል በመድረ በዳ ያን ሁሉ ሺህ ህዝብ መገበው ማዕበሉን ገስጾ ጸጥ አርጎ በውሃ ላይ ተራምዶ ራሱ ሄዶ ማዕበሉን ጸጥ አርጎ ደቀ መዛሙርቱን አሻገራቸው። እግዚአብሔር ሰራ በጣም እና ብዙ ህዝብ ተከተለው። ችግራቸው ምን ነበረ? ስለ እርሱ ሳይሆን ስለ ሥራው ብቻ ብለው የተከተሉ ነበሩ። የእምነታቸው መሰረት ታምር አድራጊው ሳይሆን ታምሩ ነው። የእምነታቸው መሰረት የቆሙበት አለታቸው ታምር ሰሪው ሳይሆን እንጀራው እሱ ሳይሆን የሰጠው የገብስ እንጀራ ነው። ያልጸኑት ለዚህ ነው። ጸሎቴ ለምንሰማ ሁሉ ይሄን ትምህርት ለምናጠና ሁሉ የምናምን ብቻ ሳይሆን የምንጸና እንድንሆን ነው። አምነን ባንጸና ምን ያረጋል? እንደዚህ ሁሉ ህዝብ ግር ብለን መተን ግር ብለን ብንመለስ ምን ያረጋል? እንዲያውም ፍርድን በላይ መጨመር ነው በራሳችን ላይ። ጌታችን ኢየሱስ እንደተናገረው ጌታ ኢየሱስን አምኖና ተቀብሎ ግር ብሎ መመለስ ፍርዱ በጣም ይከፋ ነው። ድንቆችና ታምራት ያረጋባቸውን ከተሞች ሲወቅስ ጌታ ኢየሱስ ምን አለ? ወዮልሽ ኮራዚን፣ ወዮልሽ በተሳይዳ፣ በአንቺ አሁን እየተደረገ ያለው ድንቅና ታምር በሰዶም ተደርጎ ቢሆን ኖሮ ሰዶምና ጎሞራ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበረ አለና ጌታችን ምን አለ? እውነት እውነት እላችኋለሁ በፍርድ ቀን ለእነርሱ ይቀልላቸዋል አለ። እና የሚቀል ፍርድ አለ፣ የሚከብድ ፍርድ አለ። ምንድን ነው የሚያከብደውና የሚያቀለው ያለን እንደሆነ የተቀበልነው የመገለጥ መጠን ነው። የተቀበለው የመገለጥ መጠን ፍርዳችንን ያከብደዋል ወይ ያቀለዋል። አሁን ኮራዚን፣ ቤተሳይዳ፣ በገሊላ ጌታችን እየተመላለሰ ድንቆችና ታምራት ያረገባቸው መንደሮች ከሰዶምና ከገሞራ በላይ የሆነ ስብከትንና ታምራትን አይተዋል። ስለዚህ እነዚህ ላይ ይከብድባቸዋል፣ ለእነዚህ ይቀልላቸዋል። ግር ብለን መተን ታምሩን አይተን መጨረሻ ላይ ትንሽ ስንፈተን፣ እምነት መፈተኑ አይቀርማ፣ ትንሽ ስንፈተን የሚጠወልገው አይነት ሰው ብንሆን ምን ያረግልናል? እና የምንጸና ሰዎች እንድንሆን እግዚአብሔር ያርገን። በጣም ብዙ ሰዎች ስለ ታምራት ብቻ ይንከራትታሉ። በጣም ብዙ ሰዎች እግዚአብሔር የሚሰራውን ስራ ለማየት ብቻ ከዚህ እዛ ይንከራትታሉ። እግዚአብሔር የሚሰራውን ስራ ሳይሆን እግዚአብሔርን ራሱን ለማየት ነው መሮጥ ያለብን። እግዚአብሔርን ራሱን ለማየት፣ እግዚአብሔርን ራሱን ለመያዝ በእግዚአብሔር ላይ ተመስርተን ድንቅና ተአምር ሲሆን ደስ ይላል ማለት ነው። እና በዘመናችን ዝም ብለን ስራውን ፍለጋ መንከራተት ሳይሆን የስራ ሁሉ ምንጭ የሆነውን እርሱን የምንጠማ በኋላ ምናየዋለን ምዕራፍ 7 ላይ ስንሄድ እርሱን የምንጠማ ክርስቶስን የምንጠማ ልንሆን ያስፈልጋል የሚል ነው። ይሄ ነው ለዘመናችን ያለው አፕሊኬሽን። የአስቆሮቱ ይሁዳ አይነቱ የማይሰራው የሞተው እምነትም አይጸናም። የደቀ መዛሙርቱና የህዝቡ አይነት እምነትም አይጸናም። ወደኋላ ተመለሱ ስለሚል የሚጸናው እምነት እንግዲያው ሶስተኛው እዚህ ውስጥ የምናየው ነው። የመጨረሻው ሳመሪ ላይ 12ቱ ማለት ነው። እና ደቀ መዛሙርቱ ብሎ 66 ላይ ደቀ መዛሙርቱ ብሎ እነኚህን የሚለያቸው 67 ላይ 12ቱ በማለት ነው። 12ቱን ብቻ አገኛቸው። ባለፈው ታሪኩን ስለነገርኳችሁ ወደ ኋላ ተመልሼ ብዙ ጊዜ ለመፍጀት አልሞክርም። ግን 12ቱ ማለት ህዝቡ ሁሉ ሲሄድ ብቻቸውን የጸኑትና የቆሙት ማለት ነው። ብቻቸውን የጸኑትና የቆሙት ማለት ነው። እና ጌታችን እየሰበከ ያ ሁሉ ሺህ ህዝብ 10,000 20,000 ህዝብ እየተናደ ሄዶ ብቻቸውን የቀሩት ማለት ነው። አንዳንዶቹ በንቀት ይሄ የምናውቀው የዮሴፍና የማርያም ልጅ አይደለም ወይ በሚል፣ አንዳንዶቹ ትምህርቱ በጣም አስጨናቂ ነው በሚል፣ በጣም አስጨናቂ ትምህርት ነው ይሄንን ማን ነው ሊቀበለው የሚችለው በሚል፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት ሊኖረው አይችልም እያለ ጌታችን ሲያስተምር የተመለሱ አሉና ህዝቡ እየሄደ ጌታችን ይሰብካል። በነገራችን ላይ ጌታችን ኢየሱስ ክርስቶስ በአገልግሎቱ የምናየው አንዱ ነገር ህዝብን ለመሰብሰብ ብሎ መልእክት ዝቅ ሲያደርግ አይተነው አናቅም። አሁን አንዳንድ ጊዜ አሁን ይህ ጉባኤ ያ ትልቅ ጉባኤ እየቀነሰ ቢመጣ እንደ ቤተ ክርስቲያን አገልጋዮች አንዱ የእኛ ፈተና በቃ መልእክትን በማቀዝቀዝ ህዝብን ማስቀረት ነው። ጌታችን እንደዚ አይነት አቴምትም አላረገም። ህዝቡ ይሄዳል፣ እሱ ያስተምራል። ህዝቡ ይሄዳል፣ እሱ ያስተምራል። እንዲያውም መጨረሻ ላይ 12ቱ ሲቀሩ እንኳን ዞር ሲል ከዚያ ሁሉ ሺህ ህዝብ 12ቱ ሲቀሩ 12ቱን እንኳን ጋብዟቸዋል። መሄድ ከፈለጉ እንዲሄዱ ማለት ነው። በእርሱ ላይ የተመሰረተ የጸና እምነት እንዲኖረን የሚፈልግ አምላክ ማለት ነውና 12ቱ ማለት ብቻቸውን እዛ አካባቢ ቀርተው የነበሩት ደቀ መዛሙርት ማለት ነው። ምን አላችሁ? ልትሄዱ ትወዳላችሁ? እና ልትሄዱ ከወደዳችሁ ሂዱ ነው ኢንቪቴሽኑ። ልክ እናንተም እንደ ህዝቡ ማለት ነው። እናንተ ደግሞ ይላል፣ ልክ እንደ ቅድሞቹ ማለት ነው። እናንተ ደግሞ ኢፍ ዩ ኦልሶ፣ ልክ እንደ ሌሎቹ ህዝቡ እንደሄዱት፣ ሌሎቹ ደቀ መዛሙርት እንደሄዱት፣ እናንተ ደግሞ መሄድ ከፈለጋችሁ ሂዱ ነው። እና ይሄኛው እምነት አንሄድም ያለ እምነት ነው። ሂዱ ሲባል አንሄድም ያለ እምነት ነው። ኦፍ ኮርስ ያደገ የመጣ እምነት ነው። እዚ ላይ ብቻ ተንጠልጥሎ ይኖር አይደለም። የጴጥሮስ እምነት ከዚህ በኋላም አድጓል። ግን መነሻነቱ የሚገርም ነው። ጌታ ሆይኛ ወደ ማን እንሄዳለን? አንተ ያንተን ማንነት አውቀናል ነው። አንተ መሲሁ ክርስቶስ ደግሞ የሕያው እግዚአብሔር ልጅ እንደሆንክ አውቀናል። እኛ አይተናል፣ አውቀናል፣ አምነናል። የዘላለም ሕይወት ቃል አለህ አንተ። የዘላለም ሕይወት ምንጭ ነህ አንተ። እና ካንተ ወዴትም አንሄድም ብሎ የጸና እምነት ነው። ይሄ እምነት ለምንድን ነው የጸናው ያለ እንደሆነ አንዱ ምክንያት ጌታችን እዛው ላይ የሰጣቸው ምክንያት ነው። የእግዚአብሔር ምርጫ ነው። እኔ እናንተን መርጫችኋለሁ አለ 12ታችሁ። እና የእግዚአብሔር ምርጫ ያጸናል። ልክ ነው። እግዚአብሔር ይመርጣል። የመረጠ እግዚአብሔር ደግሞ ያጸናል። ግን እንዲሁ ዝም ብሎ እግዚአብሔር ያረገው ነገር ብቻ ሳይሆን ደግሞ የእነሱም ዲሲሽን ነው። የእነሱ ደግሞ ውሳኔ ነው። ምን አይነት ውሳኔ ያለን እንደሆነ እንጀራውን በልተው በእንጀራው ላይ የተመሰረተ እምነት ሳይሆን አንተ ራስህ የዘላለም እንጀራ ነህ፣ አንተ ራስህ የዘላለም ሕይወት ቃል አለህ የሚበላ አንተ መሲህ ክርስቶስ የእግዚአብሔር ልጅ መሆንህን አውቀናል በሚል ላይ የተመሰረተ ነው። ለምን ጸና የ12ቱ እምነት ያለን እንደሆነ በስራው ላይ ሳይሆን በክርስቶስ ላይ የተመሰረተ ስለሆነ ነው። ከመጀመሪያም ይሄ ነበር። አይ ቲንክ ትንታኔውን ስንሰጥ አይተነዋል። እግዚአብሔር ከመጀመሪያም ለግንኙነት ነው የጠራን። ኑና ስራ እየሰራው ላስደንቃችሁ ብሎ የጠራ አምላክ የለም። ስራውን እንዲሁም እኛ ሳንኖር ነው ሰርቶ የጨረሰው። ሰርቶ ነው አዳምና ሔዋንን ያመጣቸው። ለምንድን ነው ያላቸው እንደሆነ ለግንኙነት ነው። እግዚአብሔር ከእግዚአብሔር ጋር ሰው የሕያው ግንኙነት እንዲኖረው። ሌሎቹን ስራዎች አዳምና ሔዋን በሚያስደንቅ እምነታቸው ያመጧቸው ስራዎችም አይደሉም። ለእነርሱ ኖረው ያመጧቸው ስራዎችም አይደሉም። እግዚአብሔር አምላክ እንዲሁ የሰራቸው ስራዎች ናቸው። ሰርቶ እንዲሁም ሁሉን አሟልቶ ቁጭ አረጋቸው። ቁጭ ብለው ከእግዚአብሔር ጋር በሕያውነት እንዲገናኙ ለሪሌሽንሽፕ ነው እግዚአብሔር የፈጠረን። በአምሳሉ ነው እግዚአብሔር የፈጠረን። ስራ ተመልካቾች እንድንሆን ሳይሆን ከእግዚአብሔር ጋር ሕያው ግንኙነት እንዲኖረን ነው እግዚአብሔር የፈጠረን። ከመጀመሪያም ኢንቴንሽኑ እግዚአብሔር እሱ ነው። እስራኤልንም ሲጠራ የእሱ እንድትሆን ነው። ልክ ውዴ የኔ ነው እኔም የእርሱ ነኝ አይነት የቃል ኪዳን ግንኙነት ነው። አንቺ የኔ ነሽ ይላታል እግዚአብሔር እስራኤልን። አንቺ የኔ ነሽ ይላል እና ፈጣሪሽ ባልሽ ነው የሚለው መጽሐፍ ቅዱስ። ልክ የፍቅረኛሞች አይነት ሪሌሽንሽፕ እንዲኖር ነው እግዚአብሔር የጠራው። በአዲስ ኪዳንም ወልድ ከድንግል ተወልዶ ሰው ሆኖ የመጣው ለግንኙነትና ለህብረት ነው። አማኑኤል ነው የሆነው፣ እግዚአብሔር ከኛ ጋር ነው የሆነው። እና እግዚአብሔር እኮ ዝም ብሎ መስራትና ዝም ብሎ ማዳን ብቻ ቢሆን ሀሳቡ ከዚህ ውጭም ሊያደርገው ይችል ነበር። እና ወልድ እኮ ሰው ሆኖ በመካከላችን የተገኘው እኛ ለግንኙነት ለፍሬንድሺፕ ወዳጆች ይላችኋለሁ እንዳለው ማለት ነው። ዮሐንስ 15 ላይ ወደፊት እንደምንመጣበት ከዚህ በኋላ እንዲሁም ባሮች አልላችሁም ዩር ማይ ፍሬንድስ አለ። ወዳጆች ሆናችኋል። ለወዳጅነት ነው፣ ለግንኙነት ግንኙነትን ለማደስ ነው እግዚአብሔር የመጣው። እና ከመጀመሪያም ይሄ ነበር። እና አይ ቲንክ ደቀ መዛሙርቱ በተወሰነ ደረጃ አግኝተውታል። ስራ አይተው ለመሄድ ሳይሆን የመጡት ወይ ደግሞ ዝም ብሎ ተአምራቱን አይተው ለመሄድ ሳይሆን የመጡት ከእርሱ ጋር ጸንተው ለዘላለም ለመኖር የመጡ ናቸው። ስለዚህ ምዕራፍ ስድስትን ለማጠቃለል ያህል የመጨረሻውን አንቀጽ ስናነብ እኛ የቱ ጋ ነው ያለ ነው የሚለውን እንድንፈትሽ አበረታታለሁ። የትኛውነን እኛ? ወደ ኋላ ተመለሱ ከፍሱ ጋር አልጸኑም የሚሉት በስራው ላይ የተመሰረቱት ወይስ ምንም ስራ ያልነበረው የሞተ እምነት የነበረው ይሁዳ ያስቆረቱ ወይስ ወደ ማንም አንሄድም በአንተ ላይ ተመስረተናል ብለው የጸኑት 12ቱ? እና ራሳችንን የምንፈትሽበት ጊዜ እንዲሆን ማለት ነው። ዘመኑ በጣም አታላይ ዘመን ስለሆነ ማለት ነው። በጣም ብዙ እምነት የሚመስሉ ነገሮች ስላሉ እንዳንታለን። ኢየሱስ ክርስቶስ የሌለበት ማዕከል ያልሆነበት መመስረቻ ያልሆነበት የእምነታችን ጅማሬም ፍጻሜም ያልሆነበት የማመናችን ምክንያት እሱ ብቻ ያልሆነበት አይጸናም። እና ተጠንቀቁ ነው መልእክቴ። በቃ ኢየሱስ ብቻውን የእምነታችን ምክንያት። ለምንድን ነው የምንከተለው ሲባል ስለአንተ ስለ ራስህ የሚል እሱ ብቻውን መጀመሪያ፣ መጨረሻ፣ መሰረት፣ ምክንያት፣ ዋና የአምልኳችን የኑሯችን ዋና ያልሆነበት እምነት አይጸናምና ተጠንቀቁ ነው። እሱን ግን እንደ መጀመሪያ መጨረሻ አድርጎ የያዘው እምነት ደግሞ ስራውም ሲኖር ይጸናል፣ ስራውም ሳይኖር ይጸናልና ጸንተን ፊቱን ከሚያዩት መካከል እግዚአብሔር Yeah.
ሕይወቴ